voice of America. መስከረም 28 2009 ዓ.ም በኢትዮጵያ መንግስት የታወጀውን አስቸኳይ ጊዜ አዋጅ ተከትሎ ነዋሪዎች በጅምላ እየታሰሩና ቤታቸውም እየተበረበረ እንዲሁም በተለምዶ አጠራር ዲሽ በመባል የሚታወቁት የሬዲዮና የቴሌቪዥን ሞገዶች መቀበያዎች እንዲነቀሉ እየተገደድን ነው ሲሉ ለአሜሪካ ድምጽ አስተያየት ሰጡ የተለያዩ አካባቢዎች ነዋሪዎች ይናገራሉ። በሌላ በኩል አዋጁን ማስፈጸሚያ መመሪያ ከወጣ ወዲህ 2700 ሰዎች ከተለያዩ ቦታዎች መታሰራቸውን የማዘዣ እዙ ሰሞኑን በእንግሊዘኛው አጠራር ኮማንድ ፖስት እየተባለ እየተጠራ ያለው ነው ለሀገር ውስጥ መገናኛ ብዙሃን የላከው መግለጫ ያሳያል። ጽዮን ግርማ ወደ ተለያዩ አካባቢዎች ደውላ ከአዋጁ በኋላ ያለውን ሁኔታ ጠይቃቸዋለች።
ሰዎች በጅምላ እየታሰሩ የተወሰዱ ነው፣ ድብደባ አለ፣ ድንገተኛ የቤት ለቤት ፍተሻ አለ፣ መንገድ ላይ በሚደረግ ፍተሻ ስልኮቻችንን እንቀማለን፣ የንግድ እንቅስቃሴ ማከናወን አልቻልንም፣ ኢሳትና ኦኤምኤን የምንከታተልበትን ዲሽ እንድንነቀል እንገደዳለን ወይም ደግሞ ራሳችን አስቀድመን እንነቅላለን። አስተያየት የሰጡት ሰዎች ያሰሙት አቤቱታ ነው። ስልኮቹን የደወልኩት በለፍ ተቀደም ነው። በኦሮሚያ ክልል የተለያዩ ከተሞች ደውያለሁ። ወደ ጎንደርም እንዲሁ። የአስቸኳይ ጊዜ አዋጁ ከወጣ በኋላ ያላችሁበት አካባቢ ምን ይመስላል ስል ጠይቄያቸዋለሁ።
አምቦ ከተማ ውስጥ ነኝ። ያ እንደሚታወቀው አምቦ ከትናንት ጀምሮ እስከ ዛሬ በጣም አሸባሪ ብሎ የኦሮሞ ህዝቦችን ፖሊሶችና ጋዞችን በጣም የደበደቡ ነው። በዛ ተጨማሪ ዛሬ ደግሞ የቸር የሚባል የግል ትምህርት ቤት ነበረ። ያ ትምህርት ቤቱ የግል ትምህርት ቤት ነው። ከዛ ያው እንግዲህ ተማሪዎች ያው ምንም አያሉም፣ ያው ዝም ብሎ እየተማሩ ነበረ። በእነሱ ያው መንስኤ አድርጎ ከዛ ገብቶ ያው ልጆች እንዳለ ይዞ ወደ እስር ቤት አስገቡ። ዛሬ ከአዋጅ በኋላ ማንም ሰው ወጥቶ መግባት አይቻልም። ዝም ብሎ ያለምንም ጥርጣሬ አምጣ ሞባይል ብሎ ሞባይል ይፈትሻሉ። ከፈለጉ ደግሞ ይዞ የእስር ቤትም ያስገባሉ። ሰዎች በጣም አሁን ለቢ ሁለት ለቢ ነው የምንሰራ እሳትና ወመን ሰዎችን ፍቱ እያሉ ነው። በግድ ማለት ነው፣ ሳይወድ በግድ ፍቱ እያሉ ነው።
ምኑ ነው ፍቱ የሚሉት?
ያ ዲሹና እንትኑ ሁለት ለቢዋ አይደል?
እሺ፣ ከላይ አናቱ ላይ የሚሰቀለው
አዎ አናቱ ላይ ያለችው እሳትና ወመን ምናምን የሚሰራ አናቱ ላይ ያለ አይደል? እሱን ፍቱ እያሉ ነው በግድ።
እና ሰው ይፈታል?
እኛ እንዴት እንፈታለን? እየፈለገ ማየት መስት እያሉ ነው። ያው እንግዲህ እምቢ ካሉ ደግሞ ያው እንደ የተለመደው እስር ቤት ማስገባት ነው።
አንተ ለምሳሌ ፍታ ተብለሃል?
እኔ በኩሌ ወንድሜ ጋር ነው እንጂ እኔ ለለኝም። ያው እንግዲህ ካሉስ እኔም አልሰማም።
ፍቱ የተባሉ ይሄንን ዲሽ ንቀሉ፣ ኤሌን ቢዋን ከላይ ያለችውን እሷን ፍቱ የተባለ ሰው አይተሃል? አጋጥመሃል?
ትናንት ወደ አዋሮ ሰፈር የሆነ ልጅ ነበረ። ለምን ትፈታለህ ብዬ እኔ በራሴ ጠይቄን ነበር። አባቴ እኔ መኖር ፈልጋለሁ እና እሱ ካልፈታ እስር ቤት ይገባል ያሉኝ ትናንት መጥቶ፣ ስለዚህ ነው እኔ የምፈታ አለኝ። እና ያለው ይሄ ነው። ትናንት ደግሞ ከሌቱ 9 ጀምሮ የሰው ቤት እየፈተሹ ነው። ከዛ ከሌ ተጠርጣሪ ነው ተጠርጣሪ ነው ተጠርጣሪ ነው ኦነግ ነው ብሎ ምናምን እያሉ፣ ከዛ ጠዋት ደግሞ ሲነሱ ህዝቦችን ይዞ እንዳለ ጨፈጨፉና እስር ቤት አስገቡ። ሁለት መኪና የሚሆኑ ሰው
እኔ የምኖርበት በቆጂ ነው። እነ ስልክ ማን ሰረሰ እንደፈተሽን ባላ እዚህ አካባቢ ከአስቸኳይ ጊዜ አዋጁ ወዲህ ሁሉም ነገር ሰላም ነው። መንግስት ሰራተኛው መደበኛ ስራውን በደንብ እየሰራ ነው። ሌላውም ነጋዴውም ትክክለኛ ስራውን እየሰራ ነው። ሁሉም ነገር በሰላም እየተካሄደ ነው። እንግዲህ ከበፊቱ ከአስቸኳይ ጊዜ አዋጁ በፊት ያለውና አሁን ያለው በጣም ቆንጆ ትልቅ ለውጥ አለ። በቆጂ አካባቢ ያንን ይህን ያህል የከፋ እና ችግር ውስጥ የገባበት ኮንዲሽን አልነበረም።
በፊት እንዴት ነበረ? በቆጂ አካባቢ
ከዙሪያው ከራቅራቅ ያሉ ቀበሌዎች ነው እንጂ በቆጂ አካባቢ ብዙም ችግር አልነበረም። ራቅራቅ ያሉ አካባቢዎች ላይ አንዳንድ ትንሽ የቀበሌ ጽሕፈት ቤትም ላይትም የደረሱ ትንሽ የንብረት መውደም አለ። ከዛ ባለፈ ሌላ በሰው ህይወትም ሆነ በንብረት ላይ በጣም የከፋ የሚባል ነገር አልሰማንም። ከሚዲያ ነው እኛ እንግዲህ የሌላውን የምናየው። ከዛ አኳያ ያለው በጎጂ አካባቢ ሰላም ነው።
ለምሳሌ አሁን ኢንተርኔት ቫይበር ይሰራል?
ኢንተርኔት እኔ በፊትም ተጠቃሚ አልነበርኩኝም፣ ሞክሬም አላየሁም። የሚጠቀሙ ሰዎች አልታየኩኝም። እንግዲህ ታይቴ ብናግሽ ቆንጆ ነበር የሚሆነው። በፊት ኢንተርኔት አልጠቀምም። አሁን
ቴሌቪዥን ሲያሉ
ቴሌቪዥን አያለሁ።
ለምሳሌ እነ ኢሳትን ኦኤምኤን ይከታተላሉ?
በፊትም አልከታተልም፣ እሱን አልከታተልም። እነኛን ቻናሎችን በፊትም የለኝም ገጥሜ አላውቅም። ያንን ማንም መጥቶ ይሄ ነው ለምን ይሄን ገጠምክ ለምን እንትን አልከ ብሎኝ ያለን ሰው የለም። እኔ መንግስት ስራ ነው የምሰራው። ሲገባም ልጆች እንግዲህ ይነግሩኝ ነበረ።
የመንግስት ስራ የት ነው የሚሰሩት?
እኔ መንግስት ስራ በጎጂ ውስጥ ነው የምሰራው። እንግዲህ መንግስትም ሪፖርትም አታርጉ ተጠየቃቸውም እንትን አትበሉ ስላለ እኔ
ከህግ ጋር የተያያዘ ነገር ነው የሚሰሩት?
አዎ።
የፖሊስ ኖት?
እኔ ፖሊስ አይደለሁም። እኔ መንግስት ስራ ነው የምሰራው። እንግዲህ ስራ ነው የምሰራው።
አሁን እንዳለ አሁን ሮቢ ከተማ ውስጥ ሳይሆን ከገጠሮቹ ልንገሪሽ፣ በሳሶ የሚባል አላጌ የሚባል አለ። እነዚህ ቦታዎች ላይ አሁን ይሄ መከላከያ የሚባለው አልተመደበም። ይሄ አዋጅ ከወጣ በኋላ ይህንን ስራ የሚሰሩት የሀገሩ ታጣቂ የሆኑት ሮንድ ምናምን የሚባሉ የሉም? እነዚህ እነሱ ናቸው ህዝቡን ማታ ማታ 12 ሰዓት ሲያልፍ የሚደበድቡት የሚያስሩት። የሰው ቤት እየገቡ ዲዲሽ አትዩ ኢሳትና ወይምንን እንዳታዩ ብሎ ህዝቡን ይደበድባሉ። የህዝቡ ከታ የህዝቡ ማለት ነው ይሄ ሮንድ የሚባለው ገጠሮች ላይ ማለት ነው።
እሺ፣ እናንተ አካባቢ አሁን እርሶ በግሎ እንዳታዩ ተብለው ተከልክለዋል?
በቤታችን መከልከል አይደለም፣ ቤት ውስጥ ያለ ሁለት ጭንቅላት ነው። በሁለት ጭንቅላት ነው የሚሰራው ኦይምንና ኢሳትን አረብሳትና ናይል ማለት ነው።
እሺ፣
አንድ ቤት ላይ ሁለት ጭንቅላት ተገኘ ማለት ዱላና ይሄ ዱላ ብዬ ልገልጸው አይችልም። የሰው ልጅ እንደዛ ይመታል። እንደዚህ ደም እየፈሰሰው እያዩ ነው የሚመጡት።
እሺ፣
ንብረት እየሰባበሩ ነው የሚጣሉት።
እርሶ በግሎ ይሄ ደርሶ ቦታ ላይ አይተዋል?
በቤታችን እኛ ከጎረቤታችን ሰው ሲደበደብ ነው የእኛን ያወጣ ነው። እንደ ከተማው በሀዲስቱ የሚባለው ቀበሌ አለ እንዳለ የዛ ሰፈር እንዳለ ህዝቡ እየተደበደበ ነው። በቃ ወዶ ሳይሆን በግዱ ያወለቀ ነው ማለት ነው። እንዳለ ንብረቱ ሰባብሮ ነው የወሰዱት።
እንዴት ነው እንቅስቃሴው? ሰው በሰላም ስራውን ይሰራል ወይስ እንዴት ነው?
አረ ምን ስራ ይሰራ? ጠዋት 2 ሰዓት ነው የሚከፍተው። 12 ሰዓት ድሮ 12 ሰዓት የሚከፈቱ ሱቆች ነበሩ። አሁን ያ ሁሉ ቀርቶ ይህ አዋጅ ከወጣ ጀምሮ 2 ሰዓት ነው፣ ጠዋት 2 ሰዓት ነው የሚከፍቱት። አሁን በዚህ ሰዓት ሁላችንም ቤት ላይ ቤታችን ነው ያለ ነው፣ ተደብቀን ነው። ወጣት እንዳለ ከተማ አስፋልት ላይ ያ ከአስራ ሁለት በኋላ አይሄድም አስፋልት ላይ። ተማሪ ዩኒቨርሲቲ ውስጥ በሩ ተዘግቶበት 12 ሰዓት ነው የሚዘጋው የትምህርት ቤቱ በር። ሶስተኛ ነገር ይሄ የዲሽ ብቻ ሳይሆን ሰው ቤት ሲሰራ ድንጋይ ምናምን መንገድ ላይ ያወርዳል፣ እንጨት ምናምን ለቤቶች መንገድ ላይ ያወርዳሉ። ይሄ ደግሞ እንደ አዲስ ህግ ሆኖ ነው እንደ ባሌ ብቻ ነው፣ ሌላ ቦታ አላየውም። እንደ ባሌ ብቻ ነው ድንጋይ ምናምን መንገድ ላይ ያወረደ ሰው በግዳጅ ነው ወይ ይወረሳል ወይ ወደ ግቢ ማስገባት ነው፣ ድንጋዩን ማለት ነው። እንጨት ድንጋይ ምናምን መንገድ ላይ አይወርድ።
በሌላ በኩል በምዕራብ አርሲ አርሲ ነገሌ ወረዳ ከተለያዩ ቀበሌዎች ሰዎች በገፍ እየታሰሩ መሆኑን ነዋሪዎች ይናገራሉ። በቢሾፍቱ ከተማ በእሬቻ በዓል ላይ የደረሰውን የህይወት መጥፋት ተከትሎ በደረሰው የህይወት መጥፋት ምክንያት በወረዳው የተነሳውን ተቃውሞ ተከትሎ በታጣቂዎች በተወሰደው እርምጃ እስካሁን 68 ሰዎች መሞታቸውን የአፋን ኦሮሞ ዝግጅት ክፍል ያነጋገራቸው ነዋሪዎች ተናግረዋል።
ኡመን የሮ አማ ከነ ሂሪረ በኤ ፉልባና ቢደሚ ለማት ሰበብ እሬቻ ኡመን ኡመቴ ሰበብ ሰኒ
መስከረም 22 በእሬቻ በዓል ላይ ሰው በማለቁ ምክንያት የዚህ አካባቢ ሰዎች ለተቃውሞ ወጥተው ነበር። እንዴት ተቃወሙናላችሁ? ለምን ለተቃውሞ ወጣችሁ ብለው ነው። በዲሞክራሲያዊ ስርዓት ህዝብ መልስ ሊያገኝ ይገባል ተብሎ ጥያቄ ሲቀርብ መልሳቸው በጥይት መረሸን ነው። አሁን በአርሲ ነገሌ ወረዳ 68 ሰው ነው የገደሉት። ከመስከረም 22 እስከ 24 በየዕለቱ ነው ሰው የሚገድሉት።
እኚሁ ግለሰብ አያይዘው ተከታዩም ብለዋል።
አነ አርሲ ነገሌ ከሰት የሮ አማ ከነ ሐለሱ ከነሳ ተይትራወተ ማጅራ ናም አከጠለ ነማ ኡዶንታኔ
በአርሲ ነገሌ ወረዳ አሁን በጣም ዘግናኝ የሆነ ሁኔታ ነው እየተፈጸመ ያለው። ሰው እንደ ሰው ልጅ ሳይሆን እንደ እንስሳ እየታደነ ነው። ጎልጆታ በሚባል ከተማ አካባቢ ሰዎችን አጉረው ቀን ፀሐይ ማታ ደግሞ ብርድ እየተፈራረቀባቸው ነው። በሌላ በኩል ደግሞ የአርሲ ነገሌ ወረዳ 43 የገጠር 5 የከተማ ቀበሌዎች አሉት። በሁሉም ቀበሌዎች የመንግስት ጦር ሰራዊት ፈሶ ሰውን እያሳደደ እየደበደበ ወደ እስር ቤት እያጋዘ ይገኛል። ማዘጋጃ ቤት ውስጥ ባዘጋጁት አዲስ ዲፖ ውስጥ ያስሯቸዋል። ልጃገረዶችና ሴቶችን ወታደሮቹ ይደፍራሉ።
የወረዳው የጸጥታ ጉዳይ ኃላፊ ሳጅን አብዶ ሰኪሳ ስለ ጉዳዩ ተጠይቀው ስብሰባ ላይ ስላለው ከ10 ደቂቃ በኋላ መልሳችሁ ደውሉ ብለው መልሰን ብንደውልም ስልካቸው ባለመስራቱ ምላሻቸውን ልናካተት አልቻልንም።
ወንደር ከተማ ነዋሪ ነኝ። ያለሁት ወንደር ከተማ ውስጥ ነው። ወንደር ያው በዚህ 2-3 ቀን ውስጥ በተለይ ምግብ ከዳንት ወዲያ በከፊል አድማ የተመታኝ መስብልክቶች ነበሩ። ባጃጆች እንደዛው የሚንቀሳቀሱ ቁጥራቸው ታክሲ እንዲሆን አንዳንድ ቤቶች በይፋ የተዘጉ ነበሩ፣ አንዳንድ የሚሰሩ ነበር እና ይሄ ነው ያለው ሁኔታው።
ከአስቸኳይ ጊዜ አዋጁ በኋላ የጎንደር ሁኔታ ምን ይመስላል? አንተ ያለህበት አካባቢ ምን ይመስላል?
እኔ ያለሁበት አካባቢ ያው አሁንም ወደብሮ ማለት የተለመደ እንትን አለ። ብዙም ማታም ስለማልወጣ ለማረጋገጥ አልቻልኩም፣ ግን ቀስቃሽ ዘፈኖች ለለጥሮች እንዴ እንደምት አዋጅ ያው እንዳየነው በጣም የሚያስናዋጅ ነው። ግን ህዝቡ ያላመነባቸው እየተገበረ አይደለም። ያ ነው ያለው። ጎንደር አዋጅ አመጣው ይሁን የሚባለው የለም። አሁን
ጎንደር ማን ከተማ ሲያጣካብ ነው ያለው።
እንግዲህ አስቸኳይ ጊዜ አዋጅ ወጥቷል። በዛ ባስቸኳይ ጊዜ አዋጅ ውስጥ የተከለከሉ ነገሮች አሉ። ከዛ በኋላ እንግዲህ ጎንደር ደግሞ በተቃውሞ ውስጥ የሰነበተች ከተማ ናት እና ምን ይመስላል አሁን ጎንደር ከተማ?
ጎንደር አሁን ላይ በጣም ፍራት የነገሰባት ፍራት ስልሽ ያው ያለው ያን ነገሮች ሁሉ ኢቨን ወታደሮች ሁሉ የተለያዩ መሳሪያዎችን ደቅነው በየአካባቢው በየቀበሌው በየሰፈሩ በየቀጠናው የተቀመጡበትና ያለውን ዳርቻን የሚጠብቁበት ሰዓት ነው ያለችው። ቢሆንም ግን አሁን ላይ እኔ አሁን ባለሁበት ሰዓት ላይ ከምሽቱ 1 ሰዓት ከምናምን ላይ ነው። ቢሆንም ግን ጸጥ ብላለች በጣም።
የኢንተርኔት አገልግሎት የሞባይል ስልክ ላይ ለምሳሌ እንደ ቫይበር፣ ዋትስአፕ የመሳሰሉ
ፌስቡክ ቫይበር ከተቋረጠ አንድ ወር የሞላው ነው። ፌስቡክ ተቋርጧል። ፌስቡክ አሁን ከአንድ ሳምንት በፊት ተቋርጧል። ቫይበር ምናምን የሚሰራ ኢንተርኔት የለም። ያው ኦልሞስት ስልክ ነው ኦንላይን ቀጥታ። ስልኩም አይታወቅም ነገ ሊቋረጥ ይችላል። እስኪ ያለው ነገር ይሄ ነው። ጎንደር ላይ
የቴሌቪዥን ፕሮግራሞች ትከታተላላችሁ?
አረ ይቅርታ የኔ እናት፣ በጣም በህይወቴ ውስጥ ምን ትጠላለህ ብትይኝ የኢትዮጵያ ቴሌቪዥን ነው በጣም የምጠላው። ኢሳትንም በየቀበሌው የማስወረድ ዘመቻ ተጀምሯል። እሱም ቢጀመር ሁላችንም ኢሳትን አውርደን አሁን በአሁኑ ሰዓት ሬዲዮ ነው ናይል ሳት ኦንላይን ላይ ያለ ሬዲዮ ብቻ ስለሆነ ሬዲዮውን ነው እየሰማን ያለን። እኔ
ማን ነው ያስወረዳችሁ? እንዴት ነው ሊወርድ የቻለው?
ያው ኮማንድ ፖስት ያዘዘው ትእዛዝ አለ መሰለኝ። እሱ መግለጫውን በደንብ አላየሁትም። ቢሆንም ግን በየቀበሌው የሆነ የተሰማራ ስምሪት አለ። ከየሰው አፍ የሚሰማቸው አንዳንድ ነገሮች አሉ። እሳቱን ብዙ አካባቢዎች ራሳቸው ገብተው እያወረዱ ነው። ግን እኔ ቀድሜ ራሴን አውርጄ ሬዲዮም ብቻ በመስማት ላይ ነው ያለሁት አሁን ላይ።
ሰዎች መታሰር እንደዚሁም ደግሞ ፍተሻ የመሳሰሉት ነገሮችስ አሉ?
በትክክል አለ። መታሰር አለ።
እሺ።
በየወረዳዋ ከጎንደር ጸዳ ራሱ ብትገቢ ጸዳ ለመሄድ 2-3-4 ቦታ ላይ በመከላከያ ሰራዊት በሚሄድበት ቦታ መታወቂያ አሽታይቶ ስንቢስ ዝርዝር ይዘው ከዛ መሰረት ነው ትንሽ ከለለ ነው ማለት ምቹ። በዛ መሰረት ያን ብዙ ቦታዎች ተንቀሳቅሻለሁ። እነዚህ ነገሮች ነግርሽ ይፈልጋሉ።
በኢትዮጵያ መንግስት በኩል አሁን በሀገሪቱ ያለውን ሁኔታና አስተያየት ሰጪዎቹ ስለሚያቀርቧቸው ጥያቄዎች ምላሽ ለማግኘት ያደረግነው ሙከራ አልተሳካም። አሁንም ጥረታችንን እንቀጥላለን። በሌላ በኩል አዋጁን ለማስፈጸም የተደራጀው ኮማንድ ፖስት ለሀገር ውስጥ ብዙሃን መገናኛ በላከው መግለጫ በአማራና በኦሮሚያ ክልል 1683 ሰዎች መታሰራቸውን ገልጿል። በተጨማሪም የሰበታ ከተማ ከንቲባ አቶ አራርሳ መርዶሳ ከሰበታ ከተማ 1000 ሰዎች መታሰራቸውን መግለጻቸው ይታወሳል። በአጠቃላይ ካስቸኳይ ጊዜ አዋጁ በኋላ በሁለቱ ክልሎች ወደ 2700 ሰው መታሰራቸው ተገልጿል።